Hallelujah. Oh, 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 oh. But my home and guess that I'm mad. All the fame sing get I get. Gotta know my car, yeah. Gotta know my life, yeah. I'll fall some to the man. Guess que so some time. I'll tell her what I'm here now. I love what I'm saying now. Yeah, can't if it's you, but I'll tell her what I'm sorry, me said I'll tell her let me know all the other. Come now, meet God. I'm like, hey, God, I had a dream. Yeah, yes, God, I had a dream. Said I let me know all the other.
እሺ በዮሐንስ ወንጌል ላይ ተመስርተን የምናደርገውን የህይወት ተገለጠ በሚል ርዕስ የመጽሐፍ ቅዱስ ጥናታችንን ቀጥለናል። አብራችሁን እያጠናችሁ ያላችሁ እግዚአብሔር በብዙ መልኩ ያስተጣቀን ያስተማረን እንደሆነ አምናለሁ። እንግዲህ ባለፈው በነበረን ክፍለ ጊዜ የዮሐንስ ወንጌል ምዕራፍ 12ን አጠናቀናል። እሱን ጨርሰናል። እዛ ላይ ያለውን እግዚአብሔር ያስተማረን ነገር በሙሉ ለማየት ሞክረናል። ዛሬ አዲስ ምዕራፍ ምን ጀምርበት ቀን ነው። ዛሬ የዮሐንስ ወንጌል ምዕራፍ 13ን የምን ጀምርበት ቀን ነው። ግን አዲስ ምዕራፍ ብቻ ሳይሆን በዮሐንስ ወንጌል አካሄድ አዲስ ክፍል ሜጀር ሴክሽን ምን ጀምርበት ጊዜ ነው። ይሄን ያልኩበት ምክንያት የዮሐንስ ወንጌል ምዕራፍ 13 እስከ ምዕራፍ 17 ድረስ ያሉት የታሪኮች በአንድነት ተካተው ከመስቀሉ በፊት ጌታችን ኢየሱስ ክርስቶስ ያስተማራቸው የመጨረሻ የስንብት ንግግሮች ናቸው። ከዛ በፊት ያሉ የመጨረሻ የትምህርት የስንብት ሴክሽኖች እነኚ ናቸው። ምዕራፍ 13 እስከ ምዕራፍ 17 ድረስ ማለት ነው። 13 ላይ የስንብትን የመጨረሻውን ራት አብሮ ከደቀ መዛሙርቱ ጋር ሲበላ እና በዚያ የተፈጠረውን ነገር ለማየት እንሞክራለን። 14 እስከ 16 ደግሞ ትምህርት ናቸው። የመጨረሻው የስንብት ትምህርቶቹን የስንብት ጌታችን ኢየሱስ ክርስቶስ ያቀረበውን ትምህርት የሚያሳይ ሲሆን 17 ደግሞ ከመሄዱ በፊት ለደቀ መዛሙርቱ የጸለየው ካህናዊ ጸሎት ክህነታዊ ጸሎትን ያካተቱ ናቸው። በጣም አስገራሚ የሆኑ የመጽሐፍ ቅዱስ ክፍሎች ናቸው። እንግዲህ ቀስቀስ እያለን እስከዛሬ እናረግ እንደነበረው ምዕራፍ በምዕራፍ ሴክሽን ባይ ሴክሽን ለማየት እንሞክራለን። ዛሬ ምናተኩረው ምዕራፍ 13 ላይ ነው። ዮሐንስ ወንጌል ምዕራፍ 13 በተለይ ደግሞ የመጀመሪያውን ክፍል በተለይ ደግሞ የመጀመሪያዎቹ 10 ቁጥሮች ላይ ለማትኮር እንሞክራለንና ከመጀመራችን በፊት መጽሐፍ ቅዱስ ካላችሁ ዮሐንስ ወንጌል ምዕራፍ 13 ከቁጥር 1 ጀምሮ እስከ ቁጥር 10 ድረስ ያለውን በማንበብ እንድንጀምር አስባለሁ። ከዛ በኋላ ያለው በዚህ ታሪክ ላይ ተመስርቶ የመጣ ስለሆነ መጀመሪያ ግን ታሪኩን በደንብ ግራስፕ እንድናረገው ይሄንን ታሪክ በማንበብ እንጀምራለን። 13:1 እንደዚህ ብሎ ይጀምራል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ ባስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከራት ተነሳ፣ ልብሱንም አኖረ፣ ማበሻ ጨርቅም ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔ እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩህ ከኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሃን አይደላችሁም አለ ይላል። እስከ ቁጥር 11 ድረስ ነው ያነበብኩት። በዚህ በዮሐንስ ወንጌል ምዕራፍ 13 ላይ የምናገኘው የመጀመሪያው ክፍል የጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋራ ያደረገው የመጨረሻ ራት ነው። በሌሎችም ወንጌላት በተለያየ አይነት መልኩ ተገልጧል። በዮሐንስ ደግሞ በለየት ባለ መልኩ ነው የተገለጠው። ትኩረት ምናረግባቸውና አካባቢዎች ላሳያችሁና ከዛ በኋላ የመጀመሪያውን ክፍል ለማየት እንሞክራለን። ይሄ የጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋራ ያደረገው የበላው ራት በዚህ ታሪክ ውስጥ የሚታወቀው የመጀመሪያው ትልቁ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ ታሪክ ነው። ስለዚህ በመጀመሪያዎቹ ሁለት ክፍለ ጊዜዎች ጊዜ ወስደን አትኩረን የምናየው ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበትን ታሪክና ከዛ ተነስቶ ያስተማረውን ትምህርት ነው። አንዳንድ ቃላትን በመጀመሪያ ላሳያችሁ። የክፍላችን ዋና መንሸራሸሪያ ስለሆነ የተንጠለጠለበት ስለሆነ መጀመሪያው ምዕራፍ 13 ቁጥር 8 ነው። ለጴጥሮስ ጌታችን የሰጠው መልስ ምዕራፍ 13 ቁጥር 8 ላይ ጴጥሮስም የኔን እግር ለዘላለም አታጥበን ባለው ጊዜ ኢየሱስ ምን አለ ይላል? ካላጠብኩህ ከኔ ጋር እድል የለህም ብሎ መለሰለት ይላል። መጀመሪያው የምናተኩረው እዚህ ሐሳብ ላይ ነው። ካላጠብኩህ ከኔ ጋር እድል የለህም አለው። እሱን ብቻ ሳይሆን ሌሎችንም ደቀ መዛሙርት አጠበ። እናንተ አሁን ንጹሃን ናችሁ አላችሁ። ስለዚህ ይሄ መጀመሪያው ስለ መንጻታቸው ስለ መታጠባቸው የሚያተኩር ስለሆነ እነኚህ ናቸው ዋና የምንሽከረከርባቸው ቃላት። ካላጠብኩህ እድል የለህም ከኔ ጋር አለው። ካጠባቸው በኋላ ደግሞ አሁን ንጹሃን ናችሁ አላቸው። ስለዚህ ምዕራፍ 13 ሲጀምር ከመስቀሉ ታሪክ ነው የሚጀምረው። ምዕራፍ 13 ጀምሮ ያሉ ታሪኮች ከመስቀሉ ጋር የተያያዙ ናቸው። የጌታችን ፍቅር በመስቀሉ ላይ ክላይማክስ አገኘ እንጂ ከፍታ ላይ ደረሰ እንጂ ከዛ በፊት ያሉት እነኚህ ታሪኮች በሙሉ ከመስቀሉ ጋር በጣም የተያያዙ ናቸው። ለምን ያላችሁ እንደሆነ ራሱ ዮሐንስ ከፍቅሩ ጋራ ከጥልቅ ፍቅሩ ጋራ አብረን እንድናየው የፈለገ ይመስላል። ይህንን ታሪክ ከዚህ ቀጥሎ የሚመጡትን ታሪኮች ልብ በሉ። ምዕራፍ 13 ቁጥር 1 ላይ ምን ይላል? ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ፣ አሁን ሰዓቱ ደርሷል። ከዚህ ዓለም የሚሄድበት ማለት በቃ ከዚህ ዓለም የሚሰናበትበት በስጋ የነበረውን አገልግሎት በአካል እዚህ ያገለገለበትን አገልግሎት የሚጨርስበት ጊዜና የሚሄድበት ጊዜ እንደደረሰ አውቆ ነው ከዚህ ቀጥሎ ያሉትን ነገሮች በሙሉ ያረጋቸው። ምዕራፍ 14ንም ከዚህ የተነሳ ነው ያረገው። ሊሄድ ስለሆነ ያስተማራቸውና ያረጋቸው ናቸው። በሌላ አገላለጽ በመስቀሉ ብርሃን መስቀሉ እየተጠጋ ስለሆነ በመስቀሉ ፍቅር ብርሃን ተነሳስቶ ያረጋቸው ናቸው። ከዚህ ዓለም የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን ደቀ መዛሙርቱን የመረጣቸውን ምን አረጋቸው ይላል? የወደዳቸውን እስከ መጨረሻ ወደዳቸው ይላል። እስከ መጨረሻ ወደዳቸው። ይህ እስከ መጨረሻ ምንን ያመለክታል ያልን እንደሆነ እርግጥ በጥልቅ ፍቅር ተብሎ ሊተረጎም ይችላል። በጣም አጥብቆ ወደዳቸው ሊሆን ይችላል። ግን እስከ መጨረሻ የሚለው ከዚህ ጀምሮ ያለው ታሪክ እስከ መጨረሻ እስከ መስቀሉ ድረስ ማለት ነው። እስከ መስቀል ሞት ድረስ የወደዳቸውን እስከ መስቀል ሞት ድረስ ወደዳቸው እና የመጨረሻ ክላይማክሱ የመስቀሉ ሞት ነው። ከዛ በመለስ ያሉት እነኚህ ታሪኮች የፍቅሩ መገለጫዎች ናቸው። ስለዚህ ጌታችን እግር ሲያጥብ ከዚህ በኋላ አብሯቸው እራት ሲበላ ሲጸልይላቸው ሲያስተምራቸው ስለ መንፈስ ቅዱስ ሙላት በእነኚህ ታሪኮች ውስጥ የምናያቸው ነገሮች በሙሉ የፍቅሩ መገለጫ ናቸው። የመስቀሉ ፍቅር ጌታችን ሄዶ መስቀል ላይ ከማረፉ በፊት የመስቀሉ ፍቅር በልዩ ልዩ ድርጊቶች እየተደረገ ነው፣ እየገለጠው ነው። የጥልቅ ፍቅሩ መገለጫ ናቸው። ጥልቅ ፍቅሩ ሲያበራ ነው የሚያሳየን። ምዕራፍ 13 ጥልቅ ፍቅሩ ሲያበራ በደቀ መዛሙርቱ ሕይወት ያደረገውንና ደግሞ በካደው በይሁዳ ላይ ያመጣውን ፍርድ ነው የምናየው። በአጭሩ ምዕራፍ 13 ይሄ ነው። ከቁጥር 2 ጀምሮ አለ። በነገራችን ላይ በኋላም ይጠቅመናል። የይሁዳን ታሪኩን በምናይበት ጊዜ ሲበሉ አብሮ በልተዋል፣ ሲታጠቡም አብሮ ታጥቧል፣ ግን አልነጻም። ይሄንን በኋላ ልናየው እንሞክራለን። ታጥቦ ያልነጻ ሰው ነው፣ ግን ሲበሉም አብሮ ነበረ እና ቁጥር 2 ላይ ምን ይላል? በዚያው ላይ ልክ እስከ መጨረሻ ወደዳቸው ብሎ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ ይሁዳ ልብ አሳልፎ እንዲሰጠው አሳብ አገባ ይላል እና አለ በሱም ህይወት ውስጥ ያደረገው። ምክንያቱም የእግዚአብሔር ፍቅር ሲገለጥ ሁልጊዜ የእግዚአብሔር ፍቅር ሲገለጥ የእግዚአብሔር ፍቅር ሲያበራ በማዳንም ነው የሚገለጠው፣ በፍርድም ነው የሚገለጠው። በማዳን ይገለጣል ለተቀበሉት ያድናቸዋል እስከመጨረሻ ለጠነከሩ ደግሞ ፍጻሜያቸው ፍርድ ይሆናል። ይሄን ነው በግልጽ እናየው በእነኚህ ታሪኮች ውስጥ። ግን የመጀመሪያው ግን በደቀ መዛሙርቱ ህይወት ነው። ምዕራፍ 13 ራት አብሯቸው መብላቱንና እግር ማጠቡን ከመስቀሉ ነጥለን እንዳናየው መጠንቀቅ መቻል ይኖርብናል። ከዚህ ቀጥሎ ምዕራፍ 13 ቁጥር 1 governing ጥቅስ ነው። ሁሉን የሚገዛው ከዚህ በኋላ እሱ ነው። እስከመጨረሻ ሲወዳቸው ነው የሚያሳየው። የመስቀሉ ፍቅር ከመስቀሉ በፊት መስቀሉ ሲገለጥ ነው። ይሄ ማለት ታላቁ ጌታ ተነስቶ እግር ሲያጥብና ራሱን ዝቅ ሲያረግ የመስቀሉ ኦልሞስት እንደ ፕሪ የመስቀሉ መገለጫ ነው። የመስቀሉ ፍቅር መገለጫ ነው። ምንድነው የሆነው የሚለውን ለማየት እንሞክራለን። ከዛ በኋላ በይሁዳ ህይወት ውስጥ ያመጣውንም ነገር ለማየት እንሞክራለን። ግን ለተቀበሉት መዳን ላልተቀበሉት ፍርድን ሲያመጣ ነው ባጭሩ የምናየው። ከዛ ቁጥር 3 ጀምሮ እስከ ቁጥር 5 ድረስ ያለውን ለአሁንም ይጠቅመናል፣ ለሚቀጥለው ሴክሽንም ስለሚጠቅመን ተመልከቱ። ጌታ ኢየሱስ አወቀ፣ በይሁዳ ልብ ውስጥ ሰይጣን ሐሳብ ማስገባቱን አወቀ። አሳልፎ ሊሰጠው እንደተዘጋጀ አወቀ ማለት ነው። ወደ መሐለም ላይ ስንሄድ በልቶሎ አድርገው ብሎታል። ሰዓቱ እንደደረሰ አወቀ። ሰዓቱ እንደደረሰ ሲያውቅ የዚህን ትርጓሜ ተመልከቱ። ቁጥር 3 ጀምሮ እስከ ቁጥር 5 ድረስ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ይላል። አውቆ የሚለው ትልቅ ጠንካራ ቃል ነው። አሁን ኢየሱስ እስካሁን ድረስ አላወቀም ማለት ሳይሆን ከዚህ በኋላ ያደረገውን ነገር ለማድረግ የተነሳሳው ይሄ ጊዜ እንደደረሰ፣ ይሄ የሚገለጥበት ጊዜ እንደደረሰ አውቆ ነው። ምን ማለት ነው? ካለው ጌታ ኢየሱስ ከእግዚአብሔር አብ የተሰጠው ክብር ክብሩን አውቆ ነው ዝቅ ያለው። መጀመሪያ ክብሩን ነው የሚነግረን። ምንድን ነው ክብሩ? ኢየሱስ አንደኛ ከአብ እንደወጣ መሀል ላይ ያለው ነው ወደ ዳር ያረኩት። ከአብ እንደወጣ ማለት የመጣው ከአብ ነው። እስከዛሬም ሲያስተምር ነበር ጌታ ኢየሱስ ከአብ እንደመጣ የመጣበትን አውቆ ከአብ ነው የመጣው። ከዚያስ ኢየሱስ እንደገና ደግሞ አብ ሁሉን ነገር በእጁ አሳልፎ እንደሰጠው አውቆ ሁሉን ወራሽ ያደረገው እንደሚለው ማለት ነው የዕብራውያን መልእክት ጸሐፊ። አሁን ዲያብሎስም በመስቀሉ ላይ ሊሸነፍ ሊረታ ስለሆነ ስልጣን ሁሉ በሰማይና በምድር የእርሱ እንደሆነ አውቆ ስልጣኑን አውቆ ማለት ነው እግዚአብሔር ሁሉን ነገር ለሱ አሳልፎ እንደሰጠው አውቆ ደግሞስ ወደ እግዚአብሔርም እንደሚሄድ አውቆ የመጣበትን ክብር የሚሄድበትን ክብር በመሃል ያለውን ክብር አውቆ ከክብር ተነስቶ ነው ዝቅ ያለው። ይሄ ኤንፋሳይዝ ማድረግ ፈልጋለሁ። ይሄን ቁጥር 3 ላይ ክብሩን አስቦ ነው የተነሳው ጌታ ኢየሱስ። ቀጥሎ ያረገው ነገር ከዚህ ጋር አብሮ አይሄድም። ቀጥሎ ያረገው ነገር ልብ የሚሰብረው ይሄ ነው። ቀጥሎ ያረገው የግር መጥረጊያ ጨርቅ ይዞ የግር ማጠቢያ ውሃ ይዞ ዝቅ ብሎ ደቀ መዛሙርቱን ማጠቡ አብሮ ማይሄደው ይሄንን ስናስብ ነው። ይሄንን ለማድረግ የተነሳው ዝቅ ያለው እግር ያጠበው በማበሻ ጨርቅ የደቀ መዛሙርት እግር ያበሰው ይሄ ኢየሱስ ነው። ከአብ የመጣው ሁሉን ወራሽ የሆነው ወደ አብ የሚሄደው ከዚህ በላይ ከፍታ የለም። ከዚህ በላይ ከፍታ የለም። ምድር ልትሰጠው የማትችል የመጨረሻ ከፍታ ነው። ከአብ ነው የመጣው፣ ከሰማይ ወደ አብ ነው የሚሄደው። ከዚህ በላይ ከፍታ የለም። ከሰማይ ከፍታ በላይ ከፍታ የለም። ከኢየሱስ አምላክነት በላይ ከፍታ የለምና ከአብ ነው የመጣው፣ ወደ አብ ነው የሚሄደው። እንብትውን ደግሞ አሁን በመስቀሉ በሞቱና በትንሣኤ ሁሉን ነገር እግዚአብሔር ለእርሱ አሳልፎ እንደሚሰጠው አውቆ ክብሩን አውቆ ማን ነው ያጠበው ካልን ማን ነው ወርዶ የደቀ መዛሙርቱ እግር ያጠበው? ይሄ ኢየሱስ ከአብ የመጣው ወደ አብ የሚሄደው ሁሉ ለእርሱ አልፎ የተሰጠው ታላቁ ጌታ። ይገርማል። ይሄ የከበረ ጌታ አሳልፎ የሚሰጠው አብሮ በመካከሉ እንደተቀመጠም ያውቃል። የሰው ኃይል ቢሆን የሰው ፓወር ቢሆን የሰው ኦቶሪቲ ቢሆን ይሄንን ኃይል የሚጠቀምበት ሊያጠፋውና ሊያስገድለው የተነሳውን ደቀ መዝሙር በማጥፋት ነበር። ምክንያቱም ኃይል አለው፣ ስልጣን አለው። ከአብ ነው የመጣው ወደ አብ ነው የሚሄደው ሁሉ ነገር እግዚአብሔር አሳልፎ ሰጥቶታልና የተሰጠውን ይህንን ኃይል ለማንቀጥቀጥ የተሰጠውን ይህንን ኃይል አሳልፎ ሊሰጠው ያለውን የሆነ ነገር በማድረግ በመቅሰፍ ሳይሆን የተገለጠው
እንደምናውቀው የምድር ነገስታት ታሪክና የምድር ነገስታት ስልጣን ሳይሆን የተገለጠው ስልጣኑን የተጠቀመው ራሱን ዝቅ በማድረግና በማጠብ ነውና ማጠቡ የደቀ መዛሙርቱን እግር ማጠቡ የሚገባን ኬት እንደተነሳ ስናውቅ ብቻ ነው። ዝም ብሎ አንድ ሰው አይደለም ተነስተው የሰዎችን እግር ያጠበው። ከአብ የመጣው ወደ አብ የሚሄደው እግዚአብሔር ሁሉን አሳልፎ የሰጠው ጌታ ምን አረገ? ደቀ መዛሙርቱ አንታጠብም ማለታቸው የሚገባን ለዚህ ነው። ምክንያቱም እነሱ በነበሩበት ባህል በተለይ በአሁን ባለው በሁሉም ባህል ሊሆን ይችላል፣ ግን በነሱ ባህል በነበሩበት በመጀመሪያ ክፍለ ዘመን ባህል በምንም አይነት እግር ማጠብ የሰዎችን እግር ማጠብ የተለመደ ነው። ሰዎች ወደ ቤት ሲመጡ እግራቸውን ይታጠባሉ። ምክንያቱም አንደኛ የአክብሮት ምልክት ነው። ለእንግዳ ያለን ፍቅር የምንገልጥበት የአክብሮት ምልክት ነው። የሚከበሩ ሰዎችን ነው የሚያጥቧቸው። እግራቸው ደስቲ ነው። እንደኛ ዘመናዊ ጫማ ሳይሆን ክፍት ጫማዎች ተደርገው የሚከዱበት ነው። በጣም አቧራማ ነው። ስለዚህ ሰዎች ታጥበው ሪላክስ አድርገው ነው ሰዎች የሚቀበሏቸው። እና ሰዎች እንግዶች ወደ ሰው ቤት ውስጥ ሲመጡ የመጀመሪያ የሚደረገው ስራ እግር ማጠብ ነው። እግርና እጆቻቸውን ይታጠባሉ። ግን በምንም አይነት መንገድ እግር ማጠብ ከባሪያዎች ውስጥ እንኳን ቤት ውስጥ ከሚያገለግሉ ሰራተኞች እንኳን ዝቅተኛው የመጨረሻው ዝቅተኛ ማዕረግ ያለው ባሪያ ነው የሚያረገው። ከባሪያም ዝቅ ያለ ባሪያ ነው እግር የሚያጥበው። ደህና ባሪያ እንኳን እግር አያጥብም። ደህና ሰራተኛ ማለት ነው። ቤት ውስጥ የተቀጠረ ደህና ሰራተኛ እንትን አላችሁ አይደለ? ሌቭል አላችሁ አይደለ? የባሮች አለቆች አሉ፣ ከዛ ኖርማል አሉ፣ ኖርማል ሰራተኞች ከነሱ በታች አሉ፣ ከነሱ በታች የበታች በታች 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 ነው እግር የሚያጥበው እንጂ ዋና እንደው በቃ ደንበኛው ሰራተኛ ደንበኛው ባሪያ እግር አያጥብም። ይሄ አንድ ነው፣ ሾኪንግ ነው። የባሪያ ስራ ነው። ከባሪያም የመጨረሻው ባሪያ ስራ ነው እግር ማጠብ። ይህ ብቻ ሳይሆን በምንም አይነት መንገድ ጓደኛሞች እኩያሞች እንኳን እግር አይተጣጠቡም። እኩያ ለእኩያ እንኳን እግር አይተጣጠቡም። አሁን ደቀ መዛሙርቱ እርስ በርሳቸው ሊተጣጠቡ አይችሉም። በኋላ ኢየሱስ ኢንስቲትዩት ያደረገው ነገርም ሲግኒፊካንሱ የሚገባን ይሄ ነው። እኩያ ለእኩያም እግር አይተጣጠቡም። ዝቅ ያለ ሰው ተፈልጎ ነው እግር የሚያጥበው። እግር ማጠብ የባልንጀራ ስራ አይደለም፣ የመጨረሻ ዝቅ ያለ ሰው ስራ ነው። እና ይሄ ኮንትራስት ነው ወገኖች ማሰብ ያለብን። አሁን መስቀሉን ከፍ ያለው ኢየሱስ እኩያም አይደለም። ከፍ ያለው ኢየሱስ ከአብ የመጣው ወደ አብ የሚሄደው አብ ሁሉን አሳልፎ የሰጠው የመጨረሻውን የስልጣን ቁንጮ የያዘ ኢየሱስ የሰራው ስራ የመጨረሻ የሰው ልጅ ስራ የሰው መጨረሻ የለውም፣ ግን የሰው የተግባር መጨረሻ ከባሪያም የመጨረሻው ከፍ ያለው የመጨረሻው ዝቅ ያለው የሚሰራውን ስራ ነው የሰራው። ማለት በመሃል ማባበያም የለውም። በመሃል ትንፋሽ ቁርጥ ቁርጥ የሚያደርግ መውረድ ነው። በመሃል ቀስ ቀስ እያለ አይደለም። የመጨረሻውን ሌቭል አሳይቶን ከአብ ነው የመጣው ወደ አብ ነው የሚሄደው አብ ሁሉን አሳልፎ ሰጥቶታል ይህንን ያውቃል ብሎ ከዛ ከሰውም ስራ የመጨረሻው ሰው የሚሰራውን ስራ እግር ተነስቶ አጠበና፣ እሺ ጠበኝ የሚባል ነገር አይደለም። ይሄ የደቀ መዛሙርቱ ሬዚስት ማድረግ የመነጨው ከዚህ ነው። የማይደረግ ነገር ነው። ጌታ መምህር፣ ታላቅ አምላክ፣ ይሄ ከአብ የመጣው ወደ አብ የሚሄደው እግዚአብሔር ሁሉን አሳልፎ የሰጠው እግር ልጠብ ሲል አንተ የጴጥሮስን ንግግር አይታችሁት እንደሆነ አንተ የኔን እግር ታጥባለህን? ከዛ ድንጋጤውን ተመልከቱ። ቀጥሎ ቁጥር 8 የኔን እግር ለዘላለም አታጥብም። ያውቃል ጴጥሮስ የጌታን ክብር አይቷል፣ በተወሰነም ደረጃም ቢሆን እና በምንም አይነት ጴጥሮስ እንኳን ይሄ ከፍ ያለው ንጉሥ ኢየሱስ በጴጥሮስ ባህል ያዕቆብ፣ እንድሪያስ እንኳን አያጥቡም የጴጥሮስን እኩያሞች ስለሆኑ። አታጥብም ያሉበት ምክንያት ይሄ ነው። ከፍታው ካወራረዱ ጋር አብሮ አይሄድም። የነበረበት ከፍታም ከአእምሮ በላይ ነው። እየወረደ ያለበት መውረድም ከአእምሮ በላይ ነው። በነገራችን ላይ ከዚህ በታችም ወርዷል። አሁን ቀስ እያለን እንደምናየው በሚመጡት ታሪኮች እንደምናየው ከዚህ በታችም ወርዷል። የባሪያን መልክ ያዘ አይደለም የሚለው ፊልጵስዩስ ይሄ ነው። ግን ከባሪያ መልክም በታች ሆኗል። ከባሪያ መልክ በታች ደግሞ ሄዶ በእንጨት ተሰቅሎ የሚሞት የተረገመ ነው የሚባለውን ያንን የመጨረሻውን ውርደት ደግሞ ከባሪያም በታች 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 የመጨረሻውን የመስቀል ሞት የወንጀለኛ የመስቀል ሞት ሞቷል። እና ከፍ ያለው ኢየሱስ የወረደበት ጥልቀት ደግሞ በጣም የሚያስገርም ነው። የሚያስገርም ነው። የፍቅሩ መገለጫ የሚገርም ነው። እስከ መጨረሻ ወደዳቸው ብሎ መስቀሉ ላይ ሳይደርስ በፊት ያለው ታሪክ እንኳን መጨረሻ ይመስላል። ገና እኮ እስከ መጨረሻ ነው የሚወዳቸው አለ። እስከ መስቀሉ ድረስ ይሄዳል። ግን ይሄ ራሱ ጥልቅ ነው። ከፍ ያለው ንጉሥ ጌታ አምላክ ከአብ የመጣ ወደ አብ የሚሄደው በመካከል እግዚአብሔር ሁሉን አሳልፎ የሰጠው ጌታ እግራቸውን ሊያጥብ ተነሳ። ለዚህ ነው ሬዚስታንት የሆኑት። ምንድን ነው እግራቸውን የማጠቡ የመጀመሪያው ሲግኒፊካንስ? የመጀመሪያው ሲግኒፊካንስ መንፈሳዊ ነው። እግራቸው ታጠበ ጸዳ አይደለም መልእክቱ። ከዛ በላይ ነው የጸዳው። ከዛ በላይ ነው የጸዳው። የጸዳ አለ፣ ያልጸዳ አለ። እግር በመታጠብ ደረጃ ያልታጠበ የለም። በመንጻት ደረጃ ግን ያመኑበት ነጽተዋል። የይሁዳ ግን አልነጻም ታጥቦ ማለት ነው። ለምን? ይሄ ትምህርት የሚያሳየን ይሄ ድርጊት የሚያሳየን የመጀመሪያው ነገር ኢየሱስ አጣቢው፣ ኢየሱስ አንጪው፣ ኢየሱስ የሚያነጻው የእግዚአብሔር መሲህ መሆኑን ለማሳየት ነው። ለዚህ ነው ጴጥሮስ እንደዚህ ከሆነማ በጣም እጠበኛ አለው። አይታችሁ እንደሆነ ታሪኩን ስናነብ ጴጥሮስ የመሰለው ዝም ብሎ እግር ማጠብ ነው። መጀመሪያ ለዘላለም አታጥበም ያለው ሰውዬ እግሬም ብቻ ሳይሆን እጄንም ራሴንም ጠቅላላ እጠበኝ ያለበት ምክንያት ይሄ ነው። ጉጉቱንና ናፍቆቱን በጣም ያሳያል። ምክንያቱም ይሄ መታጠብ ከገባን ጓጉተን የምንታጠበው መታጠብ ነው። ቢገባን ኧረ እጠበኝ የምንለው ነው። እና ይሄ መታጠብ የአቧራ መታጠብ አይደለም። ይሄ መታጠብ አቧራቸውን አይደለም ኢየሱስ ክርስቶስ ያነጻው። አቧራ ታጥቧል፣ ግን የነጹት ከሌላ ነው። ከእሱ ጋር እድል ፋንታ እንዲኖራቸው የሚያደርግ እጥበት ነው። ከእሱ ጋር እድል ፋንታ እንዲኖራቸው፣ ከእሱ ጋር ህብረት እንዲኖራቸው። ለዘላለም የኔ እግር አታጥበም ሲለው ጴጥሮስ ኢየሱስ ምን አለ? ኢየሱስ መልሶ እኔ የማደርገውን አሁን አንተ አታውቅም፣ በኋላ ግን ታስተውለዋለህ አለ ይላል። ይሄ በነገራችን ላይ የዚህ የመጨረሻው የስንብት ትምህርት ትኩረት ይሄ ነው አንዱ። እስከ ዛሬ ድረስ ሳያስተውሉ የነበሩትን ነገር ደቀ መዛሙርቱ የሚያስተውሉበት ዘመን ይመጣል። ስለ መንፈስ ቅዱስ ስለሚያስተምር አሁን ጌታ ኢየሱስ ብዙ ምላችሁ ነገር አለ፣ ግን ልታስተውሉት ልትሸከሙትም አትችሉም። ግን መንፈስ ቅዱስ ሲመጣ ያስተምራችኋል እንዳለው በኋላ ታስተውለዋለህ አለው። ከሞተ ከተነሳ መንፈስ ቅዱስ ከወረደ በኋላ ያስተውለዋል ጴጥሮስ። ጴጥሮስም የኔ እግር ለዘላለም አታጥበም ሲል ተመልከቱ ኢየሱስ ያለው ካላጠብኩህ ከኔ ጋር እድል የለህም፣ ካላጠብኩህ ከኔ ጋር እድል የለህም ብሎ መለሰለት። ከዘፍጥረት ምዕራፍ 3 ጀምሮ የሰው ልጅ ዋና ችግር የእግሩ አቧራ በአቧራ መሆን አይደለም። የሰው ልጅ ዋና ችግር መንፈሳዊ ሕይወቱ መቆሸሹ ነው። እና የብሉይ ኪዳን ትኩረትም ከዚህ ህሊና ማን ሊያነጻን ይችላል? ከዚህ ቆሸሻ ማን ሊያነጻን ይችላል? ከዚህ መንፈሳዊ መቆሸሽ ማን ሊያነጻን ይችላል ነው መልሱ። ኢየሱስ ነው የሚያነጻው። አንጽቶን አጥቦን ከእግዚአብሔር ጋር እድል ፋንታ እንዲኖረን የሚያደርገን እሱ ነው ካለ በኋላ ተመልከቱ ቁጥር 9 ላይ በኋላ ጴጥሮስ ሲያውቅ ይሄ ነገር ስፒሪቹዋል ሲግኒፊካንስ እንዳለው ሲያውቅ ማለት ነው፣ ይሄ መንፈሳዊ ነገር እንደሆነ ሲያውቅ ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው ይላል። ከዛ ተመልከቱ የታጠበ ይላል፣ ኦልሬዲ የታጠበ ንጹህ የሆነ እግሩን ከታጠበ ይበቃዋል። ሻወር ያረገ ባስ ያረገ የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም። ይሄ የእግር መታጠብ ኦልሬዲ ለነጻ ሰው ነው። ለነጻ ሰው ስለሆነ፣ ለታጠበ ሰው ስለሆነ እግር ከታጠበ ይበቃል አለና በዚህ ምሳሌያዊ ንግግር ጌታ ኢየሱስ ከዛ ግን ምን አለ? ሁለንተናው ግን ንጹህ ነው። ምክንያቱም የታጠበ ሰው እግሩን ከታጠበ ይበቃዋል፣ ምክንያቱም ሁለንተናው ንጹህ ስለሆነ አለና ጌታ ኢየሱስ እናንተም ንጹሐን ናችሁ አላቸው። እናንተ ንጹሐን ናችሁ ከእሱ ጋር ከመሆናቸው የተነሳ እሱን ከማመናቸው የተነሳ እግራቸው ብቻ ሳይሆን የታጠበው መላ ሕይወታቸው ነጽቷል። እናንተ ንጹሐን ናችሁ አላቸው። በነገራችን ላይ ይሄ መንፈሳዊ መንጻት እንደሆነ የምታውቁት ይህን በጣም ልብ ማለት አለባቸው ወገኖቼ። ቁጥር 10ና 11ን ብናይ እስካሁን የምናገረው ሊገባን ይችላል። ይሄ የእግር መታጠብ ሳይሆን የመንፈስ መንጻትን ነው የሚናገረው። የምልበት አንዱ ምክንያት ይሁዳ አሁን አብሮ ታጥበዋል፣ እግሩ ታጥበዋል፣ ግን ንጹሐን ናችሁ ከተባለው መካከል ግን አይደለም። ነገር ግን ሁላችሁ አይደላችሁ ማግኝታችሁት እንደሆነ ቁጥር 10 ነገር ግን ሁላችሁ አይደላችሁ አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁ ማለት ምን ማለት ነው? ሁላችሁ ንጹሐን አይደላችሁ ማለት ይሄንን ክርስቶስን የተቀበሉና ከእሱ ጋር እድል ፋንታቸውን ያደረጉ ንጹሐን ሆነዋል። እሱን ለማመልከት የተደረገ ምልክት ነው። እሱን ለማመልከት የተደረገ ምልክት ነው። ነጽተዋል፣ ታጥበዋል በክርስቶስ። ይህንን የክርስቶስ ማንነት ያልተቀበለውና በልቡ ጥንካሬ ኢየሱስን ያልተቀበለው ይሁዳ ግን ታጥበዋል፣ ግን በመንፈስ አልነጻም። ስለዚህ ኢየሱስ ክርስቶስ በመጀመሪያ ተነስቶ ደቀ መዛሙርቱን እግር ማጠቡ የሚያሳየን ነገር በመንፈስ አጥቦ ከራሱ ጋራ እድል ፈንታ እንዲኖረን ለማድረግ የመጣው መሲህ ነው ኢየሱስ የሚለው ነው ትልቁ ትርጉሙ። ኢየሱስ ያነጻል ነው ህይወትን መላ ህይወትን ያነጻል ለተቀበሉት ማለት ነው። ላልተቀበሉት እንደ ይሁዳ ነው የፈለገ ቢታጠቡ ስርዓቱን ቢፈጽሙም አይነጹም። ለተቀበሉት ግን ለወዳጆቹ ግን እስከመጨረሻ ለወደዳቸው ለነርሱ ግን ኢየሱስ ክርስቶስ ንጹህ ያደርጋል። ንጹሃን ናችሁ አላችሁ ብሉይ ኪዳን ስለዚህ በጣም ያው ይነግረን ነበር። እንደምታስተውሉት ከዚህ በፊትም ዮሐንስ ወንጌል ምዕራፍ 3 ላይ ስንደርስ አንስተናል። ግን ማንበብ ፈልጋለሁ አንድ የብሉይ ኪዳን ክፍል ስለ አዲስ ኪዳን መምጣት የሚናገር አንድ የብሉይ ኪዳን ክፍል ሕዝቅኤል 36 ነው ትዝ ይላችሁ እንደሆነ። ከዚህ በፊትም አንስተናል ከኤርሚያስ 31 ጋር አርገን ስለ ዳግም ልደት አንስተናል እና ሕዝቅኤል 36 ላይ በተለይ ቁጥር 24 ላይ ምን ይላል? ከአሕዛብ መካከል አወጣችኋለሁ እግዚአብሔር የገባው ተስፋ ለሕዝቡ ማለት ነው። ከአሕዛብ መካከል አወጣችኋለሁ ከያገሩ ሙሉ ሰበስባችኋለሁ ወደ ገዛ ምድራችሁ ማመጣችኋለሁ ጥሩ ውሃንም ረጭባችኋለሁ እናንተም ትጠራላችሁ ይላል። ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። ይሄ ተስፋ ነው ይመጣል የተባለ ተስፋ ነው። ከርኩሰታችሁ ሁሉ አጠራችኋለሁ አነጻችኋለሁ ትጠራላችሁ። አሁን ይሄው አዲስ ኪዳን ኢየሱስ ከመስቀሉ ጋር አያይዞ ምን ይያለ ነው? የወደዳቸውን እስከመጨረሻ ወደዳቸው ከመስቀሉ ጋር ምን ይያለ ነው? እግዚአብሔር የሚያጠራበት መንገዱ የክርስቶስ የመስቀል ሥራ ነው። እግዚአብሔር ህዝቡን አጠራችኋለሁ አጥባችኋለሁ ያለው ተፈጸመ። ለምን ነጽታችኋል አለ ኢየሱስ? ታጥባችኋል ጠርታችኋል። የኢየሱስ ክርስቶስ የመስቀሉ ሥራ እየሄደበት ያለው የመስቀሉ ሞት እነ ሕዝቅኤል እንደተናገሩት ህዝብን ከርኩሰታቸው የሚያጠራው የሚያነጻው ሥራ የኢየሱስ ክርስቶስ የመስቀል ሥራ ነው ነው የመጀመሪያ ትምህርቱ የዚህ ኢየሱስ የደቀ መዛሙርቱን እግር ማጠቡ። ምን እላለሁ ለምን ትከታተሉ ሁሉ መጀመሪያ ደረጃ ድልፍታጥበን ድልፈንታችንን ከርሱ ጋራ ለማድረግ በመስቀሉ ሥራ በመስቀሉ ደም ታጥበን የርሱ የምንሆን ሰዎች መሆናችንን ማረጋገጥ አለብን። የደቀ መዛሙርቱ ምርጫ እንዲሆን ምርጫችን ታጥበው ነጽተው በመስቀሉ ሥራ ታጥበው ነጽተው ጠርተው ከርሱ ጋራ ድልፈንታቸውን ካረጉት መካከለ መሆናችንን ማረጋገጥ ይኖርብናል። ሌላው ግን ወንድሞችና እህቶች ክርስቲያኖች የቅድስና አስተሳሰብ የሚጀምረው ከዚህ ነው። የቅድስና አስተሳሰብ ለመጥራት የምናረገው ሙከራ አይደለም ጠርተን ምንጀምረው ነው ጠርተን ምንጀምረው የህይወት ጎዳና ነው። ጴጥሮስ አሁን ድካሞች እኮ ነበረበት ከዚህም በኋላ ድካሞች አሉት አልክድም ብሎ ሁሉ ክዶታል። ግን በክርስቶስ ኢየሱስ ፖዚሽናሊ ክርስቶስ ኢየሱስን ሲያምን አንድ ሰው በክርስቶስ ኢየሱስ የመስቀሉ ደም ሲታጠብ ወደ ደሙ ሲመጣ ወደ መስቀሉ ሲመጣ ጠርቷል። ልክ የቆሮንቶስን ምዕመናን ጳውሎስ እንደሚላቸው ማለት ነው በክርስቶስ ኢየሱስ በደሙ በአምላካችንም መንፈስ ታጥባችኋል ተቀድሳችኋል ነጽታችኋል ይላችኋል። ጸድቃችኋል ታጥባችኋል ተቀድሳችኋል ይላችኋል። ክርስትና መልካም ነገሮችን በማድረግ እድል ፈንታችንን ከእግዚአብሔር ጋር ለማድረግ መሞከር ሳይሆን ታጥበን እድል ፈንታችንን ከእርሱ ጋር አርገን የምንጀምረው የህይወት ዘመን ጅማሬ ነው። ጠርተን ነው እንጂ ከእግዚአብሔር ጋር እድል ፈንታችን የሚሆነው እኛ ራሳችን ለመጥራት ታጥበን 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 ለማታጠብ ሞክረን በመልካም ሥራ በጽድቅ ሥራ አይደለም ከእርሱ ጋር እድል ፈንታችን የሚሆነው። መጀመሪያ እሱን አምኖ እድል ፈንታውን ኢየሱስ ያረገ ኢየሱስ ክርስቶስን የተቀበለና ያመነ ጠርቷል ነጽቷል በመስቀሉ ታጥቧል። አጠራችኋለሁ ያለው ኢየሱስ እግዚአብሔር አጠራችኋለሁ ያለው በብሉይ ኪዳን በክርስቶስ ኢየሱስ የመስቀል ሥራ ነው። እሱን በክርስቶስ አርጎታልና ተቀብለን አምነን መንጻት ይሁንልን የሚለውን ለማሳየት ነው። ቀጥሎ ደግሞ ከአገልግሎትና ከህይወት ጋር ያለውን ሲግኒፊካንስ ለማየት እንሞክራለን። ያጠራንና ያነጻን አምላክ የተባረከ ይሁን። I'm not there. Then in bed.
ሄደ